ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሐምሌ 10 2013 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። የማስተናግዳችሁ ሰሎሞን አባተ ነኝ። በሰሞኑ የደቡብ አፍሪካ ትርምስ እዚያ የሚገኙ ኢትዮጵያውያን እንዴት እየሆኑ ይሆን?
በደርባን አካባቢ ኮሚኒቲዎች በራሱ በችግር ሰዓት በመቀናከር ማታ ማታ ከሌባ ጋር ሲጋር የዋለበት ሁኔታ አለ። የተወሰነ ደረጃ የተረፉ ሰዎች ይኖራሉ፣ ኢትዮጵያውያን ማለት ነው። ነፍሳቸው በመቀናከር ከሶማሌዎች ጋር በመተባበር ያው ነፍሳቸውን አሳልፈው ሰጥተው ማለት ነው። ብዙ ቀን ሙሉ ጠዋት ማታ
ነዋሪነት የጆሃንስበርግ ከተማ ላይ ሲሆን የኢትዮጵያ ማህበረሰብ ማህበር የቦርድ አባልና ዛኮር ኮሚቴ ነኝ።
ነዋሪነት ሲሉ ፕሪቶሪያ ሲሆን ፕሪቶሪያ የሀበሻ ኮሚኒቲ ሊቀመንበር ነኝ።
ከደርባን ከጆበርግና ከፕሪቶሪያ ድምጾችን ይዘናል። አብራችሁን ቆዩ፣ ትሰሟቸዋላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያ ውስጥ የሚንቀሳቀሱ አንዳንድ ዓለም አቀፍ የረድኤት ድርጅቶች እርዳታውን ከማስተባበር ይልቅ በኢትዮጵያ መንግስት ላይ ማተኮርን መርጠዋል ሲል የኢትዮጵያ መንግስት ሰሞኑን ላሰማው ቅሬታ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ ቃል አቀባይ ትላንት በሰጡት ምላሽ የኢትዮጵያ መንግስት ያሰማው ማስፈራሪያ ትግራይ ውስጥ የተንቀሳቀሱ ባሉ እርዳታ አድራሽ ድርጅቶች ላይ ጫና ያሳድራል ብለዋል። ለሰብአዊ ድርጅቶች ለህይወት ደራሽ እርዳታ የሚያደርሱት በሰብዕና መርሆች መሰረት መሆኑን የጠቆመው የኤጀንሲው ምላሽ እንዲህ አይነት መግለጫዎች ህይወታቸውን ለአደጋ አጋልጠው እየሰሩ ባሉ በጎ አድራጊዎች ላይ የአደጋውን ስጋት ያባብሰዋል ብሏል። መልእክቱ እርዳታውን ማድረሱን ፈታኝ እንደሚያደርገው የቃል አቀባይዋ መግለጫ አመልክቷል። በጎ አድራጊዎቹ ስራቸውን እንዲሰሩ የሚያደናቅፋቸው ማንኛውም ነገር ህይወት የማዳኑን ስራ ይበልጥ እንደሚያከብደውና እንዲሁም አሳሳቢ የሆነውን ሁኔታ እንደሚያባብሰው አሳስቧል። በክልሉ ውስጥ ካለው 6 ሚሊዮን ሰው 5 ሚሊዮኑ አፋጣኝ እርዳታ እንደሚያስፈልገውና 900,000 የሚሆነው ሰው ለበረታ የረሃብ አደጋ መጋለጡን ቃል አቀባይዋ አክለው ጠቁመዋል። ሁሉም ወገኖች የረድኤት ድርጅቶች መተላለፍ እንዲችሉ እንዲያደርጉ ኤጀንሲያቸው መጠየቁን እንደሚቀጥል አመላክተው እርዳታው ፈጥኖ ያለማቋረጥና ያለመደናቀፍ መድረስ አለበት ብለዋል። በተጨማሪም የነዳጅ፣ የኤሌክትሪክ፣ የቴሌኮሙኒኬሽንና የባንክ አገልግሎቶች ፈጥነው መመለስ ይኖርባቸዋል ብለዋል ቃል አቀባይዋ። በመጨረሻም ሁሉም ወገኖች የጸብ ሁኔታዎችን እንዲያቆሙና ተኩስ ለማቆም እንዲደራደሩ ጥሪ አሰምተዋል። በጀርመን ከፍተኛ መጠን ያለው ዝናብ ካስከተለው የጎርፍ አደጋ የተረፉትን ለመታደግ ዛሬ የነፍስ አድን ሰራተኞች በምዕራብ ጀርመን በአደጋው በተጎዱ መንደሮች ላይ ፍለጋ ጀምረዋል። ምዕራብ ጀርመን በግማሽ ምዕተ ዓመት ውስጥ ታይቶ የማይታወቅና እጅግ የከፋ የተፈጥሮ አደጋ ያጋጠማት ሲሆን ከተሞቹና ቤቶቹ ከፍ ባለ የውሃ ሙላት ተጥለቅልቀዋል። እስካሁን በአደጋው 133 ሰዎች መሞታቸውን ፖሊስ ያረጋገጠ ሲሆን በመቶዎች የሚቆጠሩ ሰዎች ደግሞ የደረሱበት አልታወቀም ተብሏል። በኮሎኝ አቅራቢያ በምትገኘው ዋሰንበርግ በተባለች ከተማ የሚገኝ ግድብ አርብ ዕለት ከፈረሰ በኋላ ወደ 700 የሚደርሱ ነዋሪዎች አካባቢውን ለቀው እንዲወጡ ተደርገዋል። ላለፉት በርካታ ቀናት ከተሞቹን ያጥለቀለቀው ጎርፍ በተለይም ራይንላንድ ፋልስ እና በሰሜን ኖርድ ራይን ቬስትፋሊያ አካባቢዎች ላይ ከፍተኛ ጉዳት በማድረሱ የመብራትና የመገናኛ መስመሮች እንዲሁም የውሃ ማስተላለፊያ መስመሮች ሙሉ ለሙሉ ከጥቅም ውጭ ሆነዋል ተብሏል። ጎርፉ የጀርመን ተጎራባች የሆኑትን የቤልጅየም እና የኔዘርላንድን ከፊል አካባቢዎች በመጎዳቱም 20 ሰዎች በቤልጅየም ህይወታቸው አልፏል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ዓለም አቀፍ የኮቪድ-19 ይዞታ ስናልፍ በዩናይትድ ስቴትስ የኮቪድ-19 ተያዦችና ሟቾች ቁጥር እየጨመረ ነው። በተለይ ከሁሉም በፍጥነት የሚተላለፈው ዴልታ የሚባለው የኮሮና ቫይረስ ዝርያ ባልተከተቡ ሰዎች ላይ የሚኖረው የስርጭት መጠን ከፍተኛ ነው ተብሏል። የጤና ባለስልጣናት እንደሚሉት የክትባት ስርጭት መጠናቸው 40 በመቶ የነበሩ አራት ግዛቶች ስርጭቱ በከፍተኛ ሁኔታ የጨመረባቸው ቢሆንም በአጠቃላይ በ50ውም ግዛቶች ግን ስርጭቱ ከፍተኛ ነው ተብሏል። የበሽታ መከላከያና መቆጣጠሪያ ዳይሬክተር ዶክተር ሮቸል ዋለንስኪ ትላንት አርብ በዩናይትድ ስቴትስ በየቀኑ 26,000 አዳዲስ የኮሮና ቫይረስ ተያዦች ቁጥር እየተመዘገበ ነው ብለዋል። አያይዘውም ወረርሽኙን ያልተከተቡ ሰዎች ወረርሽኝ ብለውታል። የዋልስኪን ንግግር ተከትሎም የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን አሁን እኛ ያለን ብቸኛ ወረርሽኝ ባልተከተቡ ሰዎች መካከል ያለው ወረርሽኝ ነው ብለዋል። በጃንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ መሰረትም በዓለም ዙሪያ በኮሮና ቫይረስ ምክንያት 4 ሚሊዮን ሰዎች ህይወታቸው አልፏል። የኮሮና ቫይረስ ተያዦች ቁጥር ዛሬ 189 ሚሊዮን ገብቷል። አድማጮች ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ ቀዳሚ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ሲሆን ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15660 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሐምሌ 10 2013 ዓመተ ምህረት ምሽት ፕሮግራም ነው።
በኢትዮጵያ 2003 ምናምን ነው ወደ ውጭ የገባሁት። እኔ መጀመሪያ ስፖርት ስለምወድ ኳስ ምናምን እጫወታለሁ ነበር የትምህርት ቤት። ከዛ እንደ ድንገት ደግሞ እኛ ወረዳ ላይ የሆነ ፕሮጀክት አለ፣ የአትሌቲክስ ፕሮጀክት አለ። ዝም ብዬ ትምህርት ቤት ጊዜ እንደ ድንገት ውድድር ሲያደርጉ አይቼ ዝም ብዬ ገባሁና ያ ፕሮጀክት መግባት ቻልኩት ማለት ነው መጀመሪያ። ከዛ ወደ አትሌቲክሱ መጣ። ተወለድኩት ኦሮሚያ ገብረ ጉራቻ ከተማ የምትፈለቅ ወረዳ።
ታምሩ ከፍ ያለው የዛሬ 5 ዓመት በተደረጉት የሪዮ ፓራሊምፒክ ጨዋታዎች ላይ በ1500 ሜትር የብር ሜዳሊያ ተቀዳጅቶ ሀገሩን ኢትዮጵያን አስጠርቷል። አሁንም እየተዘጋጀ ነው፣ ይዘነዋል በዚህ ምሽት። አሁን ወደ መጀመሪያው ዝግጅት እናልፋለን። የሰሞኑ የደቡብ አፍሪካ ሁኔታና ኢትዮጵያውያን በደቡብ አፍሪካ የቀድሞውን የደቡብ አፍሪካ ፕሬዚደንት ጄኮብ ዙማን እስር ቤት መግባት ሰበብ ያደረገ ግጭት የሀገሪቱን አንዳንድ ከተሞች ሲንጣቸው ሰንብቷል። ከዝርፊያና ንብረት ማውደም አልፎ ለሕይወት መጥፋትም ምክንያት ሆኗል። ደርባን፣ ጆሐንስበርግና ፕሪቶሪያ የሚገኙ ኢትዮጵያውያን ያሉበትን ሁኔታ ጠይቀናል። ቀውሱ ይበልጥ ካጠቃቸው ከተሞች መካከል አንዷ በሆነችው ደርባን 19 ዓመታት ለሚሆን ጊዜ የኖሩት አቶ ያሬድ ክብረት ከተማይቱ እጅግ የከፋ ያሉትን ጥፋት መሸከሟን ነግረውናል። ሀብታሙ ስዩም ነው ያነጋገራቸው። ወደ ውይይታቸው እንዝለቅ።
ደረሰው ድርጊት ለመግለጽም ይከብዳል። ስፔሻሌ በቦታ ሆነ ስታ ማለት ነው ያነደደ ነገር የለም። ሁሉም ከተማውን ያነደዱት በየቦታው ያለውን ማለት ነው። ስፔሻሌ በሁለቱ ክልሎች ላይ ማለት ነው። በይበልጥ ደግሞ ኳዝሉናታል በሚባለው ቦታ ላይ እንግዲህ ከመዝረፍ አልፎ ማለት ነው እስከ ማቃጠል ነው ፋክተሪ ሁሉ ማለት ነው። አርቲስት ሾፖችን እንኳን ትዘርፋለ፣ ግን ያው አከፋፋዮችን ሁሉ እስከ ማጥፋት ድረስ ማለት ነው ፋክተሪዎችን እስከ ማቃጠል ድረስ የደረሰ ነው። ግን ይንጃቸው ምን ብለህ እንደሚገልጸው ግራ ይገባኛል።
ከመቼ ጀምሮ ነው እንግዲህ የአሁኑ ጥቃት የተጀመረው? እዛ በምትኖሩ ኢትዮጵያውያንስ ላይ ምን አይነት ጫና አሳደረ?
ከፍተኛ ጫና ያሳድራል። ምክንያቱም ኢትዮጵያን በጠቅላላ የሚተዳደረው ያው የግል ቢዝነስ በመንቅናምረን በማድረግ ማለት ነው። እና ያው ቢዝነስ የሚባል ነገር የተተወ ነገር የለም። ሁሉም ሰው ቤት ያንቋቋል። የተወሰነ ደረጃ አሁን በደርባን አካባቢ ኮሚኒቲዎች በራሱ በችግር ሰዓት በመቀናከር ማታ ማታ ከሌባ ጋር ሲጣር የዋለበት ሁኔታ አለ። የተወሰነ ደረጃ የተረፉ ሰዎች ይኖራሉ፣ ኢትዮጵያውያን ማለት ነው። በራሳቸው በመቀናከር ከሶማሌዎች ጋር በመተባበር ያው ነብሳቸውን አሳልፈው ሰጥተው ማለት ነው እንግዲህ ቀን ሙሉ ጠዋት ማታ ፖሊስ ምን የሚያደረገው ነገር የለም። ጭራሽ ቆሞ ከማዘረፍ በስተቀር ማለት ነው። ግን አይደለም ለተወሰነ ሰዓት ብለ ቢመጣም ከዛ ለቆ ይሄዳል። የሞም ክራውድድ ነበረ። በጣም በማስ ነው የወጡት።
እንደዚህ ያለ ጥቃት ሲደርስ ይሄ የመጀመሪያው ነው ወይንስ ደግሞ በተለያዩ ጊዜያትም ተመሳሳይ ጥቃቶች ደርሰዋል?
ከዚህ ደርሳል ጥቃቶች በተለይ ኢትዮጵያንና እነዚያን ስለ አፍሪካ ስደተኞች ያተኮረ ጥቃት ይፈጸማል። ብዙ ጊዜ ዘረፋ አለ። ምክንያት ለምሳሌ ከመንግስት አሁን የውሃ እጥረት ሲኖር የማብራትን እጥረት በየምክንያቶች እነዚህ ሰዎች ሰልፍ ይወጣሉ። ሰልፍ ሲወጡ ያው ክሉት ያደርጋሉ ያሉ ቢዝነሶችን በዙ አካባቢ ገርፈው አቃጥሎ መግባት ባህሪ አላቸው። ብዙ ጊዜ ይታያል። ይሄ ስል ማለት ነው አሁን ስሞል ቢዝነስ ላይ ነበረ ስሞልና ሚዲየም ስደተኛውን ቢዝነስ ነበር የሚያጠቁት። የአሁኑ ግን ከመስፋቱ የተነሳ ትልልቅ የምትላቸው ድርጅቶችን ነው የነጮችን ሳይቀር እና ትልልቅ ፋክተሮችን ሁሉ ማቃጠል መዝረፍ ምንም የተውት ነገር የለም። ህንዶቹን ነጮቹን የጨመረ ማለት ነው። ከአሁን አለፈ ብሎ ያው ስደተኛው ብቻ ሲዘረፍ ያው ደካማ ነው፣ የቅንጅት እጥረት ይኖራል እና ነጮቹ ብዙም ፓርቲቤት አያደርጉም። አሁን በሚመጣው አሁን ይህ ቤታ ሲለበልበናል ማለት ነው እኛ አፍሪካን ስደተኞችን እና እነዚያ ፕሪቴንድ ያደረጉታል ለማቆም ወይንም ከስሩ ችግሩን ለመፍታት ጥረት አያደረጉም ነበር። አሁን ግን ሁሉንም የነካ ነው። ይሄ ደግሞ በጣም ሰፊ ነው። ምንም ማለት ሳይቀር ነው የሚያነዱት የሚዘርፉት። ሰው ምግብ ለማግኘት ያለው ሰልፍ በጣም በቃ የጦርነት ሀገር ይመስላል። ምክንያቱም ሌሎ ነው ሀውሎ ምደ ኢትዮጵያ ችግሩ ተቀርፎ የምግብ እጥረቱ ሊቀረፍ የሚችለው መቼ እንደሆነ ስለማያውቅ ሰው በቤት ያልዘረፈ አለ፣ ኖርማል ያልጠበቀው ሰው አለ። አሁን እሱ የምግብ ለመግዛት ያለው ጦርነት አይደለም። የተረፉ ቤቶች ላይ በትንሽ ያሉ በጣም በጥቂት የተረፉ አካባቢዎች ላይ ማለት ነው። እና የጀመረ ያልከው ምናል ጊዜ ነው እንግዲህ የጀመረው አልጠበቅነውም። እንደ ድሮውም በቃ የተወሰነ ነገር ዘረፋ ወይም ረብሻ ይኖርና ያው ብዙ ጊዜ መንገድ ማቃጠል፣ ትራንስፖርት መኪናዎችን፣ ከባባድ መኪናዎችን ማቃጠል ብዙ ተለምዷል። ያው እንደዚህ ያደረጉና ይተዋሉ የሚል ነበረ። የጀመረው አክቹዋሊ ሮብ አካባቢ ነው። ባለፈው ሳምንት ኦልሬዲ ሳምንቱ ነው ዛሬ። አርብም ሐሙስም ቀጠለ፣ ቅዳሜም እንደዚሁ እና ሰኞ ዕለት ግን ሸዳውን እናደርገዋለን አገሪቷን የሚል ነገር ተናግረዋል። ከዚህ በፊት ብዙ ጊዜም እንደዛ ይላሉ። ያው የተወሰነ ነገር ይቃጠልና ይተርፋል። የአሁኑ ግን በቃ ዘሴም ቲንግ በቃ ሸዳውን እንዳሉት በቃ ሀገሪቷን ሸዳውን ያደረጉት።
ህይወታቸውን ያጡ ሰዎችም እንዳሉ እየሰማን ነበረ። ከእነዚያ መካከል ኢትዮጵያውያንም አሉበት ይሆን?
አዎ አለ፣ እንደዚህ አይነት ነገር አለ። ስፔሻሊ ሶማሊያን በእኛ አካባቢ ደግሞ ሶማሊያኖች ብዙ የተሰዉ አሉ። አሁን የባለበት አካባቢ ዘጥሩ በዚህ ሰሞን ብቻ ረብሻ አራት ሶማሊያን ተሰውተዋል።
ኢትዮጵያውያንስ ምን ያክል እንደሞቱ የሚታወቅ ነገር አለ?
ለእኔ የጠለቀ መረጃ የለኝም። በእኔ አካባቢ ያሉ ኢትዮጵያውያን ምን ያህል ጉዳት እንደተባረቡ።
በዚያ የሚኖሩ የኢትዮጵያ ማህበረሰብ አባላት ራሳችሁን ለመከላከል ራሳችሁን ለመጠበቅ ምን እያደረጋችሁ ትገኛላችሁ?
ትልቁ ችግር አሁን እኛም ባለንበት አካባቢ ምንድነው ችግር አለ። ኮሚኒቲ መጠናከር ችግር አለ። እንዲያልኩ አሁን ደርባን ሴንትራል ሲቪቪ ላይ ትንሽ ኢትዮጵያውያን ራሳቸው በመጠናከር በዚህ በችግራቸው ወሳኝ ሰዓት ላይ በመጠናከር ሁሉም ከቤት ወጥቶ በመታገል በህብረት በመሆን በተናጥል ሳይሆን በህብረት በመሆን የተወሰነ የዘረቡት ነገር አለ። ራሳቸውንም ከጉዳት ማዳን ችለዋል፣ ንብረታቸውንም መጠበቅ ችለዋል። ልክ አሁን እንደዚህ እየተደረገ ነው ያለው። ህጉን ስትጠብቀው ሊያደርጉ እንደቻለ ነገር የለም። ማቴሩን ምንድን እያደረገ ነው? በራሱ በእጅ እየወሰደ ነው ህጉን ለመጣፍ የራስ መከላከል በሚለው ደረጃ ላይ በዛ ላይ ገብ የመኖሪያ ሰፈርን ማስከበር የሚወጡ ምግቦችን ቁጥጥር ምናምን ጀምረዋል። በየአካባቢ ኮሚኒቲ ልክ እንደዛው ኢትዮጵያውያንም ቅድ አይነት ሞክር ወስደው በመከላከል ይህን ነገር ጥሩ አድርገው።
አቶ ያሬድ ክብረትንና ሀብታሙ ስዩምን ላመስግንና ከዚሁ የደቡብ አፍሪካ ጉዳይ ሳንወጣ ጽዮን ግርማ ደግሞ ጆሐንስበርግና ፕሪቶሪያ የሚገኙ ሁለት የማኅበረሰብ ተወካዮችን አነጋግራለች። ራሳቸውን ያስተዋውቁና ወደ ቁም ነገሩ እንዘልቃለን።
አመሰግናለሁ። ንጉስ ተመስገን እባላለሁ። ነዋሪነት የጆሐንስበርግ ከተማ ላይ ሲሆን የኢትዮጵያ ማህበረሰብ ማህበር የቦርድ አባልና ዛኮር ኮሚቴ ነኝ።
እኔ እስከባር መልሰው እባላለሁ። ነዋሪነት በፕሪቶሪያ ሲሆን ፕሪቶሪያ የሀበሻ ኮሚኒቲ ሊቀመንበር ነኝ።
አቶ እስከዳርና አቶ ንጉሱን በአሜሪካ ድምጽ አድማጮች ስም አመሰግናለሁ። አቶ ንጉሱ ከጆሐንስበርግ፣ አቶ እስከዳር ደግሞ ከፕሪቶሪያ ነው። ሁለታችሁም ያላችሁት የተለያየ ከተማ ስለሆናችሁ በየከተሞቹ ያሉትን ሁኔታዎች ለማስረዳት ጥሩ እድል ይሰጠናል እና በመጀመሪያ ጆሐንስበርግ ካሉት ከአቶ ንጉሱ ልጀምር። አሁን በተጀመረው ተቃውሞ አመፅ በዛ አካባቢ የሚኖሩ ኢትዮጵያውያን የደረሰባቸው ጉዳት ምንድን ነው? ምን ይመስላል ሁኔታው?
በድጋሚ አመሰግናለሁ። ሲሆን በጆሐንስበርግ እና አካባቢው የሚኖሩ ኢትዮጵያውያኖች በተለይ በጆሐንስበርግ መሀል ከተማው ላይ ጂፒ አካባቢ ያለው ከፍተኛ የሆነ ማህበረሰብ ነው። ያም ማህበረሰብ ባለፈው ሮብ ዕለት ነው የመጡት። ብዛት ያላቸው እስከ 300 እስከ 400 የሚጠጉ ተቃዋሚዎች መጡ። በዛ አካባቢ በጂፒ ተብሎ በሚጠራው የአበሻው የንግድ ማዕከል አበሻው በብዛት የሚነግድበት አካባቢ ላይ ነው ጥቃት ለማድረስ የመጡት። በመሆኑም አበሻው ተሰባስቦ ከተለያዩ ማህበረሰብ አባላቶች ጋር ከኤርትራውያን ወንድሞቹ ጋር ከሶማሌ ወንድሞቹ ጋር እንዲሁም አካባቢ ላይ ካሉ ከማላዊ፣ ከሴኔጋል፣ ከናይጄሪያ እና ከተለያዩ ከቡሩንዲዎች ጋር አንድ ላይ በማበር አካባቢው ላይ ቆሞ ጠበቀ። በሁለት በኩል እነሱ በዛ በግራኛ በግራ በኩል በሰሜን በኩል ይሄ ደግሞ ስደተኛ ማህበረሰብ በዚህ በደቡብ በኩል ሆኖ ለፖሊስ መሀል በመግባት ፖሊስ እንዲሁም ማህበረሰቡን ይሄ ስደተኛውን ማህበረሰብ በማገዝ እንዲመለሱ ተደርጓል። የመከላከል ስራ ተሰርቷል ነው። ተመልሰው ሄደዋል። ከዚህ በኋላ ጂፒ አካባቢ እስካሁን የደረሰ ጉዳት የለም። ነገር ግን በጂፒ እና በአካባቢው የሚኖሩ አንዳንድ ቻሉ መንደሮች አሉ። እንደነ ሶዌቶ፣ አሌክሳንድሪያ፣ ለፐሪናሂ፣ እነ ፖርት ራን ፖንቲን፣ ፖርት ሎራስ፣ ካትሌሆ የሚባሉ አካባቢዎች ላይ ግን አበሻው ማህበረሰባችን ጉዳት ደርሶበታል። የደረሰበት ጉዳት የንብረት ውድመት ነው። በተለይ ሞሎች ውስጥ እነዚህ ትልልቅ የንግድ ማዕከል ውስጥ ሱቅ ያላቸው ወገኖቻችን፣ ወንድሞቻችን አብዛኛው ሱቆቻቸው ንብረታቸውን ያጡበት ሁኔታ ነው ያለው። በተመሳሳይ አንዳንድ አካባቢዎች ላይ የአካል ጉዳት የደረሰባቸው አሉ። እስካሁን በደረሰን መረጃ ግን ብዙ ለማጣራት ሞክረናል። እንደ ኮሚኒቲ እስካሁን በህይወት ያጣነው ሰው የተመዘገበ እኛ በኩል የለንም። ነገር ግን የንብረትና የአካል ጉዳት የተወሰኑ ከፍተኛ የንብረት ጉዳት መጠነኛ ደግሞ የአካል ጉዳቶች የተመዘገቡ ይኖራሉ። እዚያ
በጣም አመሰግናለሁ አቶ ንጉሱ። አቶ እስከዳርስ በእርሶ በኩል ፕሪቶሪያ አካባቢ ያለ ሁኔታ ምን ይመስላል?
ፕሪቶሪያ አካባቢ ማለት ነው ትንሽ ያው ለምትባለ መንገድ ከፋ አደጋ እየደረሰ የለም። እንዲሁም አበሻ ኮሚኒቲ 10 ዓመት ያስቆጠረ ማህበር እንደምንል መጠን በቂ የሆነ ከጸጥታ አካላቶች ጋር የሰራቸው ግንኙነቶች ስለነበረው ይሄ ነገር እንደተነሳ ሁሉንም ደዋውለን በሚገባ መልኩ የሚጠበቅበትን ነው ያመቻቸን ነው ማለት ነው። ያደረግነው ነገር ምንድን ነው? ይሄ ነገር እንደተሰማ 4 አካላቶችን ነው ኮሚኒኬት ያደረግነው። አንደኛ የፈዛ ፖሊስ ሰርቪስ ነው፣ ሁለተኛ ሜትሮ ነው፣ ሶስተኛ ደግሞ የፕራይቬት ሴኩሪቲ ካምፓኒ ኮሚኒኬት አደረግን። አራተኛው ፈጣሪያችንን ሁሉ እንዲተፈቅልን አድርገን እነኚህ በተቀናጁ መንገድ ልቀንም ሌትም የማራብ አፍታ ማለት ፕሪቶሪያ እና ታውን ላይ ያሉትን ሱቆች ፓትሮል እያደረጉ ጋርድ እንዲያደርጉልን ነው እያደረግነው ማለት ነው። እና አቶ ንጉስ እንደገለጸው በፕሪቶሪያ እና ዙሪያው ያሉ ደግሞ ኤሪያዎች አሉ። ልክ እንደ ማሚገድ የሚባል ኤሪያ አለ፣ አትሪዚል የሚባል ሴንዲካ የሚባል አለ። እኛ አካባቢ ላይ በጣም ከፍተኛ ጉዳት ነው የደረሰው። የብዙ ወገኖቻችንም ሱቆቻቸውን አጥተዋል። አንድ ሰው እስከ 2 ያጣበት ሁኔታ ነው የተፈጠረው። እዚህ ፕሪቶሪያ ግን ያው ባለው በተፈጠረው መልካም አጋጣሚ በነበረው ምንም አይነት አደጋ ሳይደርስ እስካሁን ያለ ነው ማለት ነው። ጥበቃውም ሁሉ ነገር ዛሬ ሌሊትም ጭምር ቀንም እንዲሁም ሌሊትም ጭምር ቀጥሎ ነው ያለው ማለት ነው። እና በዚህ አይነት ሁኔታ ነው እስካሁን ያለው ሁኔታ ያለው።
እንግዲህ አቶ እስከዳር በፕሪቶሪያ የሚገኘውን የሀበሻ የሚል ስያሜ ያለውን የኮሚኒቲ አመራሮች ብዙ ጊዜ ያነጋግረን ነበር። ቀደም ባለው ጊዜ እንዲህ ያሉ ጥቃቶችን በተጨማሪ መጠይጠል የሆኑ የጥቃቶችን ለመከላከል በጣም በተጠናከረ ሁኔታ እዛ አካባቢ ያሉ ኢትዮጵያንና ኤርትራውያን ማህበረሰብ ተቀናጅተው ክትትልን በማድረግ የምትሰሩት ስራ እንዳለ ነግራችሁናል። ትንሽ የድምጽ መታፈን ስላለ ነው እንደገና መልሼ እርስዎ የተናገሩትን ለማብራራት የምሞክረውና ከዛ የቀጠለ ነው። ቅንጅት በማድረግ ይህን ጥቃት እንዳይደርስ ለመቋቋም እንደቻላችሁ የገለጻችሁት፣ እስቲ ቀደም ሲል የነበሩ እንዳልኩት እነዚህ መጤ ጠል የሚባሉ ጥቃቶች ነበሩ። በደቡብ አፍሪካ ተቃውሞ በሚቀሰቀስ ጊዜም ወይም ደግሞ ተነስቶ በውጭ ሰዎች ላይ የሚደረጉ ጥቃቶች ነበሩ እና የአሁኑን ጥቃት ምክንያቱም የአሁኑ በጃኮቭ ዙማ ግምስር ምክንያት የተቀሰቀሰ ተቃውሞ ስለሆነ የአሁኑ ጥቃት ከቀደሙት ጥቃቶች የተለየ ይዘት አለው ወይ? ጥቃቶቹ ሲፈጸሙ ታርጌት የሚደረጉት ወይም የሚነጣጠርባቸው ተጠቂዎች ከቀደመው የተለየ ሁኔታ አለ ወይ የሚለውን አስረዱን። አሁንም እንደቀደም ተከተል ካቶ ንጉሱ ልጀምር።
በፊት በነበረው እንዳሉ ያው መጤጠል ሲሆን ወይም ዜኖፎቢያ አታኮች አሉ ጥቃቶች። አሁን ግን ፕሬዚዳንት የቀድሞ ፕሬዚዳንት የተከበሩ ጃኮብ ዙማ ከታሰሩ በኋላ የተቀሰቀሰው አመፅ በእርግጥ ትልልቅ የሚባሉ እስከዛሬ ተሞክረውና ተደፍረው የማይታወቁ እንደ ማክሮ እንደ ጌም እንደ ሾፕራይት እና የመሳሰሉ ትልልቅ ተቋማትን ነው ጥቃት ያደረጉት። መንግስታዊ የሆኑ ትልልቅ ድርጅቶች፣ የምግብ ማከማቻዎች፣ የኬሚካል ማከማቻዎች የመሳሰሉት ናቸው ጥቃቱ ላይ ፎከስ የተደረጉት። ነገር ግን ሞሎች ላይ፣ እነዚህ የንግድ ማዕከላት ላይ የእኛ ማህበረሰቦች ስለሚሰሩ ያው ጥቃቱ ደርሶባቸዋል። ይህ ማለት ምንድን ነው? ከዜኖፎቢያ ወይም ደግሞ ከመጤ ጠል ጋር የሚያገናኛቸው ምክንያቶች አሉት። ምክንያቱም ብዙ ጊዜ እንዲህ አይነት ነገሮች ሲነሱ በቀጥታ ማህበረሰቡ ተሰባስቦ የሚመጣው ስደተኛው ማህበረሰብ ጋር ነው። መጀመሪያ የመጣው ማህበረሰቡ ጂፒ ስትሬት እዚህ ጁሊየስ እና ሶዌቶ በተለያዩ አካባቢ የሚኖሩ ነባር ዜጋዎች በቀጥታ ተሰባስበው ያላቸውን ኃይል አሰባስበው የመጡት ወዴት ነው? ወደ ጂፒ ነው። ከዛ በኋላ ግን ያው አጋጣሚ የህግ አካላቶች እና ማህበረሰቡ ስደተኛው ማህበረሰብ ተባብሮ ለመመለስ በመቻሉ ድኗል። ሁልጊዜም ጥቃት ሰለባው መጤ ላይ የሚሰነዘር ነው። በተለይ እነዚህ በቅርበት ያሉ ስደተኛ ማህበረሰቦች እኛ ላይ ይጠነክራሉ። የእኛ ማህበረሰብ በጣም ብዙ የተጎዳ ነው። በተለይ በዚህ ወቅት ላይ ዜኖፎቢያ አንድ አመት ሆኖ ሎክዳውን ከተዘጋበት የስራ ሁኔታ ዝግ ነው። የተለያዩ ክትባት አጋጣሚዎችም የሉም። የሚታመም አለ፣ ስራ ያልሰራ አለ፣ የቤት ኪራይ ያልከፈለ ውዝፍ የተከማቸበት አለ። ብዙ ችግሮች አሉ። በዚህ ሁኔታ ላይ የተለያዩ ጊዜ ጥቃት ሲፈጸም እነዚህ መጤ ጠል ችግሮች እኛ ጋር መምጣታቸው ያሳዝናል። ሳናደርግም ነው እንደገና አሁንም የተዘጋው። በመዘጋቱ ምክንያት አብዛኛው ህዝብ አሁንም ተቸግሯል፣ ከቤቱ አልወጣም። ዛሬ ነው አንዳንድ ሱቆች የተከፈቱት እና በተዘዋዋሪ መንገድ ሁልጊዜም በሚፈጠሩ ችግሮች ምንም ለውጥ የለውም። ሁልጊዜም ለእኛ መጤ ላይ እኛ ላይ ችግር የለም ያገኘ ናቸው። አሁንም የተለየ ነገር የለም።
አቶ እስከዳር በእርሶ በኩልስ?
አመሰግናለሁ። ሲሆን አቶ ንጉሱ እንዳለው ነው አብዛኛውን ነገር እሱ ገልጾታል። በፊት ብዙ ጊዜ መጤ ጠል ጥኖች ሲነሱ በብዛት ተጠቂ ይሆኑ ነበር። አሁን ላይ ግን አቶ ንጉሱ እንዳለው ተለቅ ተለቅ ያሉ ሞሎችን ነው ታርጌት አድርገው የሄዱት እና እዛ ውስጥ ደግሞ የእኛ ማህበረሰቦች ስለነበሩ ተጠቂ ናቸው። ሞር ደግሞ እኛም ተጎጂ የሚያደርገው ምንድን ነው እነኛ ትላልቅ ሞሎች ውስጥ ያሉት ትላልቅ ድርጅቶች የራሳቸው ኢንሹራንስ አላቸው። እንዲሁም ደግሞ በደቡብ አፍሪካ መንግስት ሪከቨር የሚያደርግበት ነገር ይሰራል። የኛ ማህበረሰብ ግን ኢንሹራንስ የለውም፣ ተጠቂ ነው የሚሆነው እና መልሶ ለማንሰራራት ይሄ በሎክዳውኑ ኮቪድ የፈጠረበት ኢኮኖሚ ጫና እንዳለ ሆኖ ይሄኛው ሲጨምር በጣም ከፍተኛ ጉዳት ነው ያደረሰው እና ያው በጣም ትንሽ ከበድ ያለና አስቸጋሪ ሲትዌሽን አሁን የፈጠረብን ከዚህ በፊት የታወቀ ነው። መጤ ጠል ሲሆን ታክሶቶች እንዲሁም አበሻ ገዛበትን የውጭ ገዛ ያለበትን ኤሪያዎች ነው በዛ ሲጠቅ የነበር። አሁን ላይ ግን በጣም በከፍተኛ ሁኔታ ባንኮች እየተዘረፉበት ሁኔታ ነው ያለው እና ይህን ይመስላል እንግዲህ
እስካሁን ያለውን ሁኔታ ለማየት እንሞክር እና ዛሬ እና ከዛሬ በፊት ባሉት ቀናቶች ውስጥ ምን ይመስላል? የጥቃቱ መጠን ቀንሷል? የመንግስት ጸጥታ አስከባሪዎች ለመቆጣጠር እየሞከሩ ነው? ምን ይመስላል? ስራስ እየሰራችሁ ነው? እስቲ አቶ ንጉሱ ከእርሶ ልጀምር፣ የጆሀንስበርጉን ሁኔታ ይንገሩ።
ሁኔታዎች እስከ ዛሬው ቀን ድረስ በጣም ከባድ ነበሩ። ማህበረሰቡ በአጠቃላይ ከቤቱ አልወጣም። በሙሉ ቤቱ ከቶ ነው የቀረው። ሱቆቹን ዘግቶ ነው የተቀመጠው እና የመከላከያ ወይም ደግሞ መንግስት ያው ወታደር የሀገሪቱን ብሔራዊ መከላከያ እንዲወጣ አዟል። ነገር ግን በዚህ በታውን አካባቢ ጂፒ ስትሪት፣ አሁን እንዳልኩ ሻበሻው በብዛት በሚኖርባቸው አካባቢዎች ላይ ለምሳሌ እንደ ዮብል የሚባል አለ፣ ሜይፌር የሚባል አለ፣ በኤድፎርድ ቪው እንዲሁ ኤሊስ ፓርክ፣ እነዚህ ቅርበት ያላቸው አካባቢዎች ላይ በብዛት ስደተኛው የሚኖርበት ስለሆነ ብዙም የተፈጠሩ ጥቃቶች ስላልነበሩ ቤቱ በመቀመጡ ተርፏል። ሱቆቹም አካባቢው ላይ ያሉ ሱቆች በብዛት የተዘረፉ ያሉ፣ ነገር ግን ቅድም እንዳስቀመጥኩት በቅርበት ያሉ አካባቢዎች ላይ ያሉ ተቋማት በሙሉ ሲወድሙ የጸጥታ አካላቶች አልነበሩ። የፖሊስ ኃይሉ ከህዝቡ ብዛት ጋር ተመጣጣኝ ስላልነበረ መመከትም አቅቶት ቆሞ የሚያይበት ሁኔታ ነበር የነበረው እና ብዙ አቅም አልባ የሆኑ ነገሮች ሲፈጠሩ እንዲሁ እዚሁ አካባቢው ላይ ያለው የታክሲ ማህበረሰብ በተለይ ወንድማችን አሁን እዛ ፕሪቶሪያ ላይ ያለው የታክሲ ማህበር እዚህ ጆሃንስበርግ ጋር ካለው የኢታክሲ ማህበሮች ጋር በመተባበር ያላቸውን ኃይል በሙሉ ይዘው የህግ አካላቶችን ለመደገፍ እነሱ መግለጫ አውጥተው ታውኑን የማስከበር እነዚህ ሞሎችን የማስከበር ስራ ባይሰሩ ኖሮ ዛሬ እንደውም እንከፍታለን ብለን አልገመትም ነበር። ማንኛውም በጣም በሚያሳዝን ሁኔታ ከሌላ አካባቢ የመጣ ለጊዜ የሚንቀሳቀስ አካል የለም። ነገር ግን እንዲሁ ከመዝጋት ማህበረሰቡ ወጥቶ ሱቆቹ ላይ እንዲቀመጥ አንዳንድ መረጃዎችን በመስጠት አገልግሎት ሰጥተነዋል። ያም ወጥቶ ሱቆቹን የመክፈት ሁኔታዎች እና ወደ ቤቱ የመመለስ ሁኔታ ዛሬ ታይቷል። ነገም በተመሳሳይ የሚቀጥል ይሆናል ብዬ እምነት አለኝ። ምክንያቱም የጸጥታ ሁኔታ ዛሬ በመላው ሀገሪቱ የሀገሪቱ ፕሬዚዳንትም እየዞረ አንዳንድ አካባቢዎችን የሚጎበኝበት ሁኔታን እየተመለከትን ስለሆነ ዛሬ ያለው ሁኔታ ሻል ያለ ይሆናል ብዬ አስባለሁ። ነገር ግን የመከላከል ስራ ሲሰራ በጣም የተዳከመ ሁኔታ ነው የታየው። ፖሊስ በተለይ የመከላከል ስራ አልሰራም ብዬ ነው የሚገምተው። ተመጣጣኝም አልነበረም የህዝቡ ብዛትና የፖሊሱ ኃይል። መከላከያ መጀመሪያ 500 ብቻ ነበር የተመደበው። ይህን ያህል ከፍተኛ ጉዳት ሲደረግ 500 ብቻ መከላከያ በመመደቡ ቅሬታዎች በመሰንዘራቸው እንደገና ተጨማሪ 25,000 መከላከያ ኃይል ወጥቶ ነው ዛሬ ትናንትናና ዛሬ መረጋጋት የታየው እና ይህን ይመስላል።
አቶ እስከዳር በእናንተ በኩል ያለው የዛሬውን ሁኔታ ያስረዱንና በዛውም እናጠቃል።
አመሰግናለሁ። በእኛ በኩል ያለው ምንድን ነው? ከትናንትና ጀምሮ ሱቆች ተከፍተው ነው ወዳሉት በከፊል ነበረ። ትናንትና ተከፍተው ነበረ። እኛም የሆነው የታክሲ አሶሴሽኖች እና የፖሊስ ጸጥታ አካላቶች እየዞሩ ክፈቱ፣ እኛ ተጎናችሁ ነን፣ ማህበረሰቡ ይከላከላችኋል በሚል ለማደፋፈር ኢትዮጵያን ስፖርትን ከፍተን ውለን ነበረ ትላንትና። ግን የማምሻው ሁኔታ አስተማመን ስላልነበረ ከዚህ በፊት ተጠቅመን ነበር ናቸው የጸጥታ አካላቶች የፖሊስን ሚክሮን ግን የግል ሴኪሪቲዎችን ጠናከር ጋራ ማለት ነው አጠናክረን ነበር ያደርነው ትላንትና። ዛሬ ደግሞ በአብዛኛው የሚል በሚቻል ሁኔታ ሱቆች ተከፍተው ነው ያሉት። የታክሲ አሶሽንክስና የፖሊስ አካላት እየዞሩ ህብረተሰቡን ማበረታታት አይዟችሁ ከጎናችን የሚለውን ዛሬ ቀጥለው ያሉ።
በጣም አመሰግናለሁ አቶ ንጉሱ ተመስገን ከጆሃንስበርግ የኢትዮጵያውያን ኮሚኒቲ የቦርድ አባል፣ አቶ እስከዳር መልሰው ደግሞ ፕሪቶሪያ የሀበሻ ኮሚኒቲ ወክላችሁ በዛ ያለውን የኢትዮጵያውያን አሁን ያሉበትን ሁኔታ ይህ መረጃ ስለሰጣችሁን በአሜሪካ ድምጽ አድማጮች ስም እናመሰግናለን።
እናመሰግናለን።
አመሰግናለሁ ጽዮንንና የደቡብ አፍሪካ እንግዶቿን። ከአሜሪካ ድምፅ እየተላለፈላችሁ ያለውን የቅዳሜ ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቱብ ላይም አለን። ያስተናገርኳችሁ ያለሁት ሰሎሞን አባተ ነኝ። ይቀጥላል ዝግጅታችን። ወደ ተከታዩ ዝግጅት ላሸጋግራችሁ። ታምሩ ከፍ ያለው የአካል ጉዳተኞች በሚሳተፉበት ፓራሊምፒክ ጨዋታዎች አውድ ሀገሩን ኢትዮጵያን ያስጠራ አትሌት ነው። አትሌቱ የዛሬ 5 ዓመት በተደረገው የሪዮ ፓራሊምፒክ ጨዋታዎች ላይ በ1500 ሜትር የብር ሜዳሊያ አስገኝቷል። ያኔ በሀገሩ መንግሥት ላይ የነበረውን ተቃውሞ አደባባዩ ላይ በማሳየቱ በስደት ዓለም የቆየው ታምሩ በቅርቡ ወደ ሀገሩ ተመልሶ ኢትዮጵያን እንደገና በፓራሊምፒክ የፉክክር መድረክ ለመወከል ዝግጅት ላይ ይገኛል። ወደ ታምሩና ወደ አወያየው ሀብታሙ ስዩም ጭውውት ስናልፍ ታምሩ ወደ አትሌቲክሱ ዓለም እንዴት እንደገባ ይነግረናል።
እኔ በሩጫ በኢትዮጵያ 2003 ምናምን ነው ወደ ሩጫ የገባሁት። እኔ መጀመሪያ ስፖርት ስለምወድ ኳስ ምናምን ጫወታሉ ነበር የትምህርት ቤት። ከዛ እንደ ድንገት ደግሞ እኛ ወረዳ ላይ የሆነ ፕሮጀክት አለ፣ የአትሌቲክስ ፕሮጀክት አለ። ዝም ብዬ ትምህርት ቤት ጊዜ እንደ ድንገት ውድድር ሲያደርጉ አይቼ ዝም ብዬ ገባውና ያ ፕሮጀክት መግባት ቻልኩት ማለት ነው መጀመሪያ። ከዛ ወደ አትሌቲክስ መጣ።
የት ወረዳ ነው? የት አካባቢ ነው ተወልደ ያደግከው?
ተወለድኩት ኦሮሚያ ገብረ ጉራቻ ከተማ የምትፈለቅ ወረዳ ነው።
እንደሰማሁት ከሆነ በአንደኛው አይንህ ላይ ጉዳት ደርሶብሃል። መቼ ነው ይሄ ጉዳት የደረሰብህ? በሩጫ ስፖርት ለመሳተፍስ መሰናክል አልሆነብህም ወይ?
አዎ፣ እኔ በአንድ አይን አላይም፣ በአንድ አይንም ብዙም አላይም። አሁን ለምሳሌ ወደ ማታ ምናምን እና እንደዚህ ግን ስራራሱ ጫካ እና የሆነ ነገር ያለበት ቦታ ትንሽ ይከብደኛል። ከጋይድ ምናምን ያስፈልገኛል ማለት ነው። ማታ ምናምን ማለት ነው። መጀመሪያ እኔ ትሬኒንግ ሲጀምር ከጉዳት አልባ ጋር ዝም ብዬ ትሬኒንግ ፕሮጀክት ገባው። ሲገባ ውድድርም ከነሱ ጋር የሚያደርገው የወረዳም እንደ ክልልም እንደ ሀገርም ከነሱ ጋር ትሬኒንግም ከነሱ ጋር እየሰራው ነበርኩና ውጤቴ ከነሱ ጋር እኩል ስለሆነ ማለት ያሁን ኦሮሚያ ሻምፒዮና በዚህም የሀገር እና የወረዳ ምናምን አሸንፋለሁ በፊልዴ ማለት ነው። እና ለዛ 2004 በኢትዮጵያ አቆጣጠር ወደ ፓራኦሎምፒክ የሚባል ወደዚያ መጡንና በጉዳት አልባትቼ ወደ ፓራኦሎምፒክ ገባው ማለት ነው፣ በስፖርት ማለት ነው።
ይህንን የሩጫ ስፖርት ስታከናውን በአይንህ ላይ የደረሰው ጉዳት አልከለከለህም ወይ? እንዴት አድርገህ ነው ልምምዶችን የምትሰራው? ወይስ የተለየ የልምምድ መንገድ አለህ ወይ?
ትሬኒንግ ላይ ያስቸግረኛል። ለምሳሌ አሁን እንዳልኩት እንደዚህ ጫካ ውስጥ እና ቧበ ያሉበት ቦታ እና ጉድጓድ ምናምን ያለበት ቦታ በጣም ያስቸግረኛል። ማለት በጣም ጥንቃቄ ካላረኩ ማለት ነው። ማለት እኔ በአንድ አይን ሙሉ በሙሉ ቶታል ነኝ። በአንዱም ብዙም አይደለም ጭላንጭል ማለት ነው። በቃ ትላንትን ነው የሚያው ትሬኒንግ በጣም ያስቸግረኛል። አሁን እንደዚህ ሜዳማ የሆነና ትራክ ላይ ምናምን ካልሆነ እንደ ሌሎቹ እንደ ሌላ አትሌት እንደፈለግኩ ሰርቼ እንደፈለግኩ የትም ቦታ ሄጄ ሩቅ ምናምን ትሬኒንግ ሄጄ አይደለም። ይሁን ግን በዚህኛው እዚህ ቦታውን መርጬ እንደዚህ አሁን ሜዳማ የሆነ መሬት ሳር ያለበት ቦታ እንደዚህ ትራክ እና ሌላ ሌላ ትሬኒንግ በደንብ ነው የሚሰራ ማለት ብዙም አይደለም ማለት ነው እና ያስቸግረኛል። እሱ አሁን ጉዳት አልባ ከወሰኑ ወይም ደግሞ በአይን የሚያዩ ከወሰኑ እነሱ የፈለጉ ቦታ መስራት ይችላሉ። እኛ ግን እንደዚህ አይደለንም። ፓራኦሎምፒክ ወይም ደግሞ አካል ጉዳተኛ ውድድር በጣም የሚከብድ ነው። ብዙ ክትትል የለውም። አሰልጣኝ ከኛ ጋር ምናምን የለም። እኛ በራሳችን ጥረት በራሳችን ሁሉ ነገር ወጪ ነው የምንሰራ። ግን ኦሎምፒክ ሲመጣ ወይም ደግሞ የሆነ የሀገር ውድድር እንደ ድንገት ሲመጣ ምናምን ነው የምንተጠራ እንጂ መንግስትም እንደዚህ ፓራላይ ቱረት አድርጎ ባጅቶ ምናምን የሚሰራ ስፖርት አይደለም። በጣም ከባድ ነው። ኢትዮጵያ ውስጥ ቸገር አይደለም። አሁን ሌሎች ሀገር በጣም ይሰራሉ። ትኩረት አቴንሽን አድርጎ አሪፍ ባጀት መድቦ አካል ጉዳተኛ ላይ። እኛ ግን ፋሲሊቲ የሚባል ነገር የለም ማለት ነው። አጠቃላይ በራሳችን ጥረት ነው ኦሎምፒክን የምንደርሰው። ዓለም ሻምፒዮና ምናምን የምንገባ፣ አፍሪካ ሻምፒዮን ምናምን የምንገባ በራሳችን ጥረትና እንደ ድንገት ደግሞ ከቤተሰብ ድጋፍ፣ ከዘመድ ከጓደኞች ድጋፍ ምናምን ካልሆነ እንደዚህ በትኩረትም አይደለም እንደዚህ ኦሎምፒክ የሚሳተፈው ማለት ነው። በጣም የሚከብድ ስፖርት ነው ማለት ነው።
መቼ ነው ጉዳቱ የደረሰብህ?
ጉዳት የደረሰብኝ እኔ እንግዲህ ጣናኝ ከ10 እና 11 አመት በኋላ ነው አይኔ ማየት ቆመ። ማለት በህመም ስድን ደግሞ አንድ አይኔ ማየት ቆመች። ከዛ አንዱም ትንሽ የሆነ ብይታ ነገር እንደዛ ነው። እኔ በጣም ስለሆንኩ እንደዚህ ነው ራሴን ያወቅኩት። ማለት በአንድ አይን ነው ራሴን ያወቅኩት ማለት ነው።
እንግዲህ ታምሩ፣ እንደዚህ ያለ ጉዳት ቢደርስብህም በተለያዩ የስፖርት መድረኮች ላይ ባለድል ሁነሃል፣ አሸናፊ ሁነሃል። ከዚህ መካከል የሚጠቀሰው በሬዮ የፓራኦሎምፒክ ውድድር ላይ የ1500 ሜትር ሩጫ ውድድር ላይ የብር ሜዳሊያ አሸናፊ ነበርክ። ከውድድሩ በኋላ ደግሞ በወቅቱ መንግስት ላይም ተቃውሞ አሰምተህ ነበረ። አስቀድመ እስቲ ስለ ውድድሩ ንገረን። ውድድሩ ምን ይመስል ነበረ? ለምንስ ተቃውሞ ማቅረብ ፈለግክ በወቅቱ?
እሱ ለእኔ በጣም ፈተና ነበር ውድድሩ ራሱ። ለምን ብትል እዚህ ራሱ በጣም ጭቅጭቅ እንደዚህ ኬስ ምናምን ነበር። ላይ አትሄድም የሚባል ትዕዛዝ ነበር እና እኛ እንግዲህ እንዳልኩት እንደ ሌሎች አትሌቶች አይደለም። አሁን የኢትዮጵያ ኦሎምፒክ ኮሚቴ አትሌቶች ላይ በጣም አሪፍ ባጀት መድቦ ይሰራል። ለምሳሌ የአሁኑ የቶኪዮ ውድድር ላይ ብናይ ኑሮ የነሱ ሆቴል ከገቡ ራሱ አሁን 8-9 ወር ይሆናሉ። መስከረም ነው የገቡ ኮንዲሽን ራሱ ማለት ነው። እኛ ግን 2 ወር ነው ኮንዲሽን ሆቴል ገብቴል ከሆቴል ወደ ኦሎምፒክ የምንሄደው ሁለት ወር ብቻ ነው። ዝግጅት የኛ ዝግጅት ራሱ ማለት ነው። ልዩነት እዚህ ላይ በጣም ከባድ ነው ማለት ጉዳት አልባና ለአካል ጉዳተኛ የሚሰጡት አቴንሽን በጣም የተለያየ ነው ማለት። እዚያን ጊዜም እንደዛ ነበር። አገር ውስጥ በጣም ተቃውሞ፣ በጣም ብዙ በቃ ፈተና፣ ለኢትዮጵያ ፈተና ጊዜ ነበር። እዚያን ጊዜ እንደምንም ሪዮ ሄጃለሁ። ከሄድኩ በኋላ ደግሞ እኔ በጣም ዝግጅት ላይ ነበርኩና ፐርፎርማንስ ሀይ ፐርፎርማንስ ላይ ነበርኩና እንደሚያሸንፍ ምናምን አውቃለሁ ነበረ። ለምን እኔ ጋር ሮጡ አትሌቶች ሁሉም ሌላ ውድድር ላይ የተገናኘን ስለሆነ ብዙም አልከበደኝም እና እዛ ላይ ለኢትዮጵያ የብር ሜዳሊያ አምጥቻለሁ እና ውድድሩ በጣም ቀሎኝ ነበረ። ግን እኔ ውድድር 50% ራሱ ለውድድር አቴንሽን አልሰጠውም። ለምንድነው ታውቃለህ? እዚህ ብዙ ጭቅጭቅ፣ ብዙ ንዝንዝና፣ ሰዎች ይሞታሉ ነበረ። እንደዛ ስራ አለ፣ ደብደባ አለ፣ ብዙ ነገሮች ስላለ እዚህ ኢትዮጵያ ውስጥ እና ተቃወሙ መቃወም አለብኝ የሚል ውስጤ ስላለው ለሩጫ ራሱ ብዙ 50% ራሱ አልሰጠውም እና ተቃወምኩ። ለምን ተቃወምኩ ስትል ደግሞ ያለው ችግር ኢትዮጵያ ያለው የችግር እኔ ለዓለም ማሳየት ፈልጌ ነው እንጂ ትንሽ ደግሞ የዓለም ሚዲያ ቢያይ ትንሽ የሆነ ነገር ይፈጠራል፣ የሆነ ነገር ለውጥ ይመጣል የሚል ግምት ስላለኝ ነው ተቃውሞ አደረኩት ማለት ነው።
ከዚያ በኋላ በብራዚል ለተወሰነ ጊዜ በስደት መኖርህን ሰምቻለሁ። የስደት ኑሮስ ምን ይመስላል? ምን ያህል ከባድ ነበረ?
አዎ እንግዲህ የሰው ሀገር በጣም ይከብዳል። ያው እሱም ይሄ ማንም ሰው የሚያውቅ ነው። እዛ እኛ እዛን ጊዜ እዛ ሲቀር ማንም ሰው የለኝም። እዛ አንድ ሰው የሚያውቅ ሰው አልነበረኝም። ብዙ ነገሮች ከበደኝ ለጊዜ። ቋንቋ አለ ምን አለ እኔ ብዙ ከእጄ ራሱ ብዙ ብር አልነበረኝም። እንደሆነ እዚህ በእጅ የሚሰጥ አበል ወይም ዶላር ራሱ እነሱ እጅ ነበረ ታውቃለህ። ማለት ስታፍ ከኛ ጋር የሚሄዱ ስታፍ አሉ፣ እነሱ እጅ ነበረ። እሱ ራሱ አልሰጠኝም። እኔ እንደ ድንገት የሆነ ዶላር ኪሴ ውስጥ ከዚህ የዘረዘርኩታለች። በሱ ነው እንደ ድንገት ከቪሌጅ ወጥቼ ሆቴል ገባሁ። ከሆቴል በኋላ ያው በቃ ብዙ ነገሮች ችግሮች አሉ፣ ማንገላታት አለ፣ እንደዚሁ ቋንቋ አለ፣ ብዙ ነገሮች አሉ። እንግዲህ ችግር አለ። ይሄ ሁሉ ችግር ደግሞ ካወራው ሰዓትና ቀን ራሱ አይበቃም። ብዙ ችግር አሳልፋሉ እዛ ማለት ነው፣ ብራዚል ማለት ነው። ከዛ ወዲህ ነው ትንሽ እንደው ሰዎች ማገዝ ጀመሩኝና እንደዚህ በብር በሀሳብ ምናምን አገዙኝና የሆነ ትንሽ ከዛ ወዲህ ነው እንጂ የመጀመሪያ ጊዜ በጣም ከብዶኝ ነበረ። በተለይ ወደ 2-3 ወር ምናምን በጣም ከብዶኝ ነበርና ከአሜሪካ ከሌላ የተለያየ ሀገር የኢትዮጵያ ሰዎችና ሌላ አገዛ አድርጉኝና ትንሽ የተሻለ ኑሮ መኖር ጀመርኩና እዛም ትሬኒንግ አላቆምኩም። ትሬኒንግ እየሰራው የብራዚል ፓራኦሎምፒክ ኮሚቴ አካዳሚ ነበረ። ለአካል ጉዳተኛ ለብቻ የተሰራ ካምፕ ስለነበረ እንደምንጋት እዛ ጠይቄ እዛ ገባው። ለሁለት አመት ምናምን እዛ ትሬኒንግ ሰራው ከነሱ ጋር። በጣም ከባድ ችግር ነው አሳለፍኩት እዛ ማለት ተረሳው። በቃ እንደ አንድ ኢትዮጵያዊ ተረስቼ ነው ገና ወደ ኢትዮጵያ መመለስ ቻልኩት ማለት ነው። በጣም ማንም ሰው አላስታወሰኝም እዛን ጊዜ።
ከዚያ በኋላ ወደ ሀገር ቤት ከተመለስክ በኋላ በምን ሁኔታ ላይ ትገኛለህ? በዘንድሮው የጃፓን ፓራኦሎምፒክ ውድድር ላይስ እናይሃለን ወይ?
ከዛም እዚህ ለመምጣት ኢትዮጵያ ራሱ ለመመለስ በጣም ብዙ ፕሮሰሶች አልፌ ነው መጣው ማለት ሰው አላገኘው እንደዚህ ፕሮሰስ የሚያደርግ እኔም ለማገዝ ዝግጁ የሆነ ሰዎች አላገኘም። በጣም ከብዶኝ እንደው ለመጣት ወደ ሀገሬ ለመመለስ ራሱ በቃ እንደ ሌላ ዜጋ አይደለም ማለት። ኢትዮጵያ ውስጥ ብዙ ችግር አለ። ለአካል ጉዳተኛና ለሌላ የሚሰጥ ቦታ በጣም የተለያየ ነው። ምንም አይገናኝም። በሁሉም ላይ፣ በስፖርት ላይ፣ በሌላ ሌላ ስራ ላይ፣ በሁሉም ላይ አቴንሽን አልተሰጠም እና እኔ በቃ ወደዚህ ሲጠይቅ ሰዎቹ ሲጠይቅ ዝም አሉኝ። ወደ ሀገሬ መግባት ስለምፈልግ እዛን ጊዜ ለውጥ መጣ ስለተባለ እኔም እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ወደ ሀገሬ መግባት ስለፈለግኩት አልተሳካኝም። እሱ ራሱ ወደ ሀገር ለመመጣት አንድ አመት ነው የጠበቅኩት ፕሮሰሱ ማለት ነው። አንድ አመት ሙሉ ፕሮሰስ አድርጌ አንድ አመት ሙሉ እንደዚህ ቪዛ ምናምን ምናምን ብዙ ቆይቼ በቃ ተስፋ ቆይቼ ነው ወደ ሀገሬ የመጣው ማለት ነው። ከዛ ሲመጣ እኔ ቶኪዮ ኦሎምፒክ ለመሳተፍ ነው ጎሌ ማለት ነው። እንደ ድንገት ደራርቱ ኮንታክት አድርጌ ደራርቱ ሁሉም ነገር አመቻቸት እንደዚህ በኤምባሲ በኩል ፕሌን በኩል ሁሉም ነገር እሷ አመቻችትና አንዳንድ ኤምባሲ ውስጥ የሚሰሩ ሰዎች ከአሜሪካም እዛ ያሉ የብራዚል የኢትዮጵያ ኤምባሲ እዛ ያሉ የሆነ ነገር አመቻቹና ወደ ሀገር ተመለስኩ ማለት ነው። ስንመለስ እኔ እንደመጣው ወደ ትሬኒንግ ገባው። እዛም ትሬኒንግ አላቆምኩም፣ ብዙም አልከበደኝም። ትንሽ ብቻ አንድ
ስድስት ወር ሰባት ወር ትንሽ አየሩ ተቀያየረኝ ከበደኝ ትሬኒንግ መጣሁ እና ለቶኪዮ ኦሎምፒክ ደረስኩ ማለት ነው። አሁን እንግዲህ ቶኪዮ ሁለት አንድ ወር ምናምን ራሱ አይቀርም ለቶኪዮ ኦሎምፒክ ደረስኩ። አሁን ለቶኪዮ ኦሎምፒክ ዝግጅት ላይ ነኝ ማለት ነው።
እንግዲህ ታምሩ፣ ያንን ሁሉ ፈተና አልፈህ ዳግም ለቶኪዮ ፓራኦሎምፒክ ውድድር መድረስህ በረታሽ ነገር ነው። መልካም እድል እንዲገጥምህም እንመኝልሃለን። ከመለየታችን በፊት ኢትዮጵያ ውስጥ በርካታ የአካል ጉዳተኞች አሉ። እንዲሁ በስፖርቱ ዓለም እንዳንተ እንዲሳካላቸው ምን አይነት ድጋፍ ነው ሊደረግላቸው የሚገባው?
አሁን እንደ ስፖርት ተወሰነ። አሁን ለምሳሌ የኢትዮጵያ ፓራኦሎምፒክ ኮሚቴ ራሱ የቻለ ባጀት የለም። አሁን እንደ ሌላ ሀገር አይደለም። አሁን እኔ ለምሳሌ ቢሆን ብራዚል ሁለት ዓመት ነው ፓራኦሎምፒክ አካዳሚ ውስጥ ከነሱ ልጆች ከነሱ የናሽናል ቲም ውስጥ ነው የሰራሁት። እና አንድ የኢኮኖሚ ችግር አለ ኢትዮጵያ ውስጥ፣ እሱ እረዳለሁ። የኢኮኖሚ ችግር ቢኖር እንደዚህ በሰፊነት ልዩነት ማኖር የለበትም። አሁን የተለያየ ስፖርት አለ፣ ቴኳንዶ አለ፣ ዋና አለ፣ አትሌቲክስ አለ፣ ፉትቦል አለ። ይሄ ሁሉ የተለያየ ስፖርት ነው፣ ኢትዮጵያ ውስጥ ነው የሚሰራ። ግን ለአካል ጉዳተኛ ለፓራኦሎምፒክ የሚሰጥ ትኩረትና እነሱ የሚሰጥ ትኩረት አይደለም። ለምሳሌ ሌላ ይቅርና አሁን የልምምድ ቱታ የልምምድ ጫማ ራሱ ለእነሱ ስትሰጥ ለእኛ አይሰጥም። በልን ስንት መከራ በስንት ለመና ነው እኛ ለእኛ የሚሰጠው በኦሎምፒክ ኮሚቴ ጠይቀን። እንደዚህ የክለብ በክለብ ደረጃ የክለቡ ደረጃ በፓራኦሎምፒክ ኢትዮጵያ ውስጥ ክለብ የለውም። አራት ዓመት ጠብቀን ኦሎምፒክ እንሳተፋለን እንጂ እንደ ሌላ አትሌቲክስ ማናጀር የለም፣ ክለብ የለም። እንደዚህ የተለያየ ውድድር አንሄድም። የተለያየ ውድድር አለ። አሁን ፓራኦሎምፒክ እንደ ዓለም በጣም ፖፑላር ነው። በጣም ኢትዮጵያ ላይ አልተሰራም። በጣም ብዙ ብዙ ነገር ይቀራል። አሁን እኔ ሪዮ ላይ ሜዳሊያ ብር ሜዳሊያ ያመጣሁት በእኔ ሽታት ነው እንጂ ወርቅ ነበር። ይሄ ነው እኔ ፕሮቴስት ሲያደርግ ነው ልጁ የገባው ቪዲዮ ካየ ነው። እና ሳይሰራ ይሄ ውጤት ከመጣ በጣም እንደ ሌላ ስፖርት ደግሞ ፓራኦሎምፒክ ላይ ቢሰሩ ኑሮ ኢትዮጵያ በፓራኦሎምፒክ እንደ አትሌቲክስ ትታወቃለች ማለት ነው። ብዙ ነገሮች የሚቀሩ አሉ። አሁን ደግሞ እሱ አይደገምም። ይሄ ቶኪዮ ላይ ያጣዎቹ ነገሮች ብርም ሪከርድም ያጣው እና ብዙ ነገሮች ያጣው እሱን ለማመለስ ነው። እና በጣም ልዩነት አለ፣ ሰፊ ልዩነት አለ። ሪስፔክት እንኳን የለም እኮ ኢትዮጵያ ውስጥ። አሁን አካል ጉዳተኛ ላይ እንደፈለግ ነው ከሌላው እኩል ነው የሚታየው። የፈረመችው ኢትዮጵያ የሌላ ሀገር የአሜሪካ ካናዳ ምናምን የሚተገበሩት ህግ ነው የሚተገበሩት፣ ግን ስራ ላይ የለም ዜሮ። እና እኛ በጣም እየተጎዳን ነው። ምንም አናገኝም። አራት ዓመት ጠብቀን ብቻ ውድድር መ አራት ዓመት ማለት እኮ ብዙ ነገር የሚሰራ ዓመት ነው። ልዩነት አለ እሱ ላይ ቢሰራ። ግን ኢትዮጵያ እንደሌላ እንደ ማንኛውም ሀገር በፓራኦሎምፒክ በጣም ሀይ ትሆናለች፣ ነጥብ ይመጣል፣ ብዙ ነገሮች ይመጣ ይችላሉ ማለት ነው።
እጅግ በጣም አመሰግናለሁ። አትሌት ታምሩ ከፍ ያለው የሪዮ ፓራኦሎምፒክ በ1500 ሜትር የብር ሜዳሊያ ባለድል ነበርክ። ለነበረን ቆይታ በአድማጮች ስም በድጋሚ አመሰግናለሁ። መልካም ቀን ይሁንልህ።
እኔም አመሰግናለሁ። በጣም አመሰግናለሁ ስለጠየቃችሁ ፈልጋችሁ። በጣም በጣም አመሰግናለሁ።
አመሰግናለሁ ታምሩ ከፍ ያለውን። መልካም ዝግጅት፣ መልካም ውጤት እንመኛለን። እንዲሁም ሀብታሙ ስዩምን አመሰግናለሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት እንሸጋገር። የዩናይትድ ስቴትስ የምርጫ ሂደት ምን እንደሚመስል ያስታውሰናል ተከታዩ ቅንብር። ዩናይትድ ስቴትስ በየአራት ዓመቱ የምታካሂደው የፕሬዚደንታዊ ምርጫ ትንቅንቅ የሚጀምረው ከዓመት በፊት በምርጫው መወዳደር የሚፈልጉ ግለሰቦች የፓርቲ አባሎቻቸውን በግልም የሚወዳደሩ ከሆነ የደጋፊዎቻቸውን ድምፅ ለማግኘት በሚያደርጉት ሩጫ ነው። እነዚህ የቅድመ ምርጫ ሂደቶች በተለይ ግዙፎቹን ዴሞክራቲክና ሪፐብሊካን ፓርቲዎችን ወክለው በዋናው ሀገራዊ ምርጫ የሚወዳደሩትን ግለሰቦች በእጩነት ለማቅረብ የሚደረግ ሂደት ሲሆን ከጥር ወይም ከየካቲት አንስቶ እስከ ሰኔ ባለው ጊዜ ይጠናቀቃል። ይህ ሂደት በመራጮችና በተንታኝ ባለሙያዎች አይን ምን እንደሚመስል ስመኝሽ የቆየ ታስቃኘናለች። ዝግጅቱ የአሜሪካ ድምፅ ከሸገር ኤፍኤም 102.1 ጋር በመተባበር እየሰራ ያለው ፕሮጀክት አካል ነው። ቀጥሎ ይቀርባል።
በርካታ አሜሪካውያን ከልጅነታቸው አንስቶ ፕሬዝዳንት የመሆን ምኞት አላቸው። ተሳክቶላቸው ረጅሙን መንገድ የሚጀምሩትና እጩ ተወዳዳሪ ሆነው መቅረብ የሚችሉት ግን ጥቂቶች ናቸው። ለዚህ ምክንያቱ ደግሞ በቂ የገንዘብ ምንጭ ለማግኘት፣ ደጋፊዎችን ለማሰባሰብ፣ ሰፊ የህዝብ ግንኙነት ስራ ለመስራትና በምርጫ ዘመቻ ውስጥ የሚፈጠረውን የመቀዳደም ፉክክር ለማስተናገድ የሚጠይቀውን ጉልበት፣ ጊዜና ወጪ ብዙዎቹን ከጨዋታ ውጪ ስለሚያደርጋቸው ነው። ለመሆኑ በዩናይትድ ስቴትስ ህገ መንግስት መሰረት አንድ ሰው ለፕሬዝዳንትነት ለመወዳደር ማሟላት የሚገባው መሰረታዊ መስፈርት ምንድን ነው? በኦሪገን ዩኒቨርሲቲ በሚዲያና ኮሚኒኬሽን የዶክትሬት ዲግሪያቸውን እያጠኑ ለሚገኙት አቶ ጉባኤ ጉንዳርት ያቀረብኩላቸው የመጀመሪያው ጥያቄ ነው።
በአገሪቱ ህገ መንግስት መሰረት አንድ ሰው ፕሬዝዳንት ለመሆን በቅድሚያ በውልደቱ አሜሪካ የተወለደ መሆን አለበት። እንደገና ደግሞ በእድሜ ረገድ 35 ዓመት እና ከዛ በላይ እንዲሆን ይጠበቃል። ከዛም ደግሞ በአገሪቱ ውስጥ ቢያንስ ለ14 ዓመታት ቋሚ ነዋሪነት ያለው መሆን እንዳለበት የሀገሪቱ ህገ መንግስት ይደነግጋል። ስለዚህ አንድ ሰው ወደ ፕሬዝዳንታዊ ምርጫ እጩነት ከመግባቱ በፊት እነዚህን ነገሮች ማሟላቱ መሰረታዊ ነገር ይሆናል።
እነዚህ መስፈርቶች ግን አሁንም ብቻቸውን በቂ አይደሉም። በህገ መንግስት ባይደነገጉም የፖለቲካ ፓርቲዎቹ በልምድ የገነቧቸው እጩዎቹን ለፕሬዝዳንታዊ ምርጫ የሚያቀርቡበት እልህ አስጨራሽ ሂደቶች እንዳሏቸው አቶ ጉባኤ ያስረዳሉ።
መደበኛና ኢመደበኛ ምናልባት ብለን ልንከፍላቸው እንችላለን። በመደበኛ ደረጃ ያሉትን ሂደቶች ስንመለከት ፓርቲው ኖሚኔሽን ወይ ደግሞ በእጩነት አንድን አባል ከማቅረቡ በፊት እጩዎቹ በፕራይመሪ እና በኮከስ ውስጥ ያልፋሉ። ያ ማለት የአሜሪካ ዲሞክራሲ ቀጥተኛ ዲሞክራሲ አይደለም፣ ወይ ደግሞ ህዝቡ አንድ ሰው ካርድ ጥሎ ልክ እኛ ሀገር አሁን ምርጫ እንደሚደረገው አንድ በካርዱ መርጦ እዛ ጋር የሚያበቃ አይደለም። አንድ ዜጋ ሲመርጥ የሚመርጠው እንደ ራሴ ነው የሚመርጠው። ስለዚህ አንድ የሚመርጠውን እጩ እንደ ራሴዎቹን ይመርጥና እነዛ እንደ ራሴዎች ናቸው ሄደው ፕራይመሪ ከተደረገ ወይ ደግሞ የቅድመ ምርጫ ከተደረገ በኋላ ሄደው ያንን እጩ ኮከሶች በስቴት ደረጃ በካውንቲ ደረጃ ሊደረጉ ይችላሉ። ከዛ በኋላ ወደ ናሽናል ደረጃ ሲሄድ እነዛ እንደራሴዎች ሄደው በናሽናል ኮንቬንሽኑ ላይ ብሔራዊ እጩዎችን የማጽደቅ ሂደት ስብሰባ የዛ የፓርቲውን እጩ የሚያጸድቁበት ሂደት ይሆናል ማለት ነው። ስለዚህ አንድ ሰው እጩነቱ ከመጽደቁ በፊት በእነዚህ ፕሮሰሶች ውስጥ
በዚህ ሂደት ውስጥ አልፎ አብዛኛውን ድምፅ ያገኘው ግለሰብ ፓርቲውን ወክሎ ለሀገራዊ የፕሬዝዳንትነት ምርጫ ይወዳደራል። መራጮቹስ ስለሚመርጧቸው ተወዳዳሪዎች ምን ያክል ያውቃሉ? በሂደቱ ውስጥስ ያላቸው ተሳትፎ ምን ይመስላል? በተለያዩ የአሜሪካ ግዛቶች የሚኖሩና ከአንድና ከዛ በላይ የአሜሪካ ምርጫ ሂደቶች ውስጥ ተሳትፈው ድምጻቸውን የሰጡ የአሜሪካን ዜግነት ያላቸው ትውልደ ኢትዮጵያውያንን አነጋግሬ ነበር።
ስሜ ቴዎድሮስ ቃሉ እባላለሁ። የምኖረው በሜሪላንድ ግዛት በታኮማ ፓርክ በሚባል ከተማ ነው። ባለፈው ምርጫ ተሳትፌ ነበር። እንግዲህ አሁን መረጃ አብዛኛውን ጊዜ እኔ የማገኘው በአካባቢው ካሉ የሬዲዮ ጣቢያዎች፣ ለምሳሌ አሁን ኤንፒአር የሚባል ሬዲዮ ጣቢያ አለ፣ ብዙ ጊዜ የማዘወትረው ከእነሱ መረጃ አገኛለሁ። አንዳንዴ ደግሞ ኦንላይን ጎግል በምታረዩ ነገር እንደዚህ ነገር አገኛለሁ። ስለነሱ የኔን ፍላጎት ወይ ደግሞ የኔን ስሜት በሚያሟላ መልኩ ወይ ደግሞ ከኔ ጋር በተገናኘ መልኩ ነገሮች ሲገናኙ ማን ነው ይህን የኔ ፍላጎት የሚያሟላው ብለሽ ስትንቀሳቀሽ ምናልባት ቴሌቪዥን በማየት ወይ ደግሞ ሬዲዮ ላይ በማዳመጥ እነሱ የሚቀርቡበት ወይ ደግሞ ዌብሳይታቸው አለ። ከዌብሳይታቸውም ማግኘት ይችላለሁ፣ ከዛ አገኛለሁ።
ስሜ ገነት አበራ ይባላል። ዜግነቴ አሜሪካዊ ነው። የምኖረው ቨርጂኒያ ነው። እመርጣለሁኝ። የምመርጣቸውንም ሰዎች እከታተላለሁ። ዲቤት ሲያደርጉም ሆነ አንዳንድ ፍላየሮቻቸውን እከታተላለሁ። እያንዳንዱ ፓርቲ የየራሱ ቀስቃሽ ቡድኖች አሉት እና እነዚያ በቮለንተሪ አድቫይዘር በሚያደርጉበት ሰዓት በየሎካሉ ስብሰባ ይጠራሉ፣ ፍላየር ይልካሉ፣ ዲቤትም ይኖራቸዋል። እነዛ ነገሮች በደንብ እከታተላለሁ።
ስሜ ነቢዩ ዮሴፍ አለስላሴ ይባላሉ። ዜግነት አሜሪካዊ ነኝ። የምኖርበት ከተማ እዚህ ፌርፋክስ ቨርጂኒያ ውስጥ ነው። እዚህ አሜሪካ የሚካሄደው የአራት ዓመት የፕሬዚደንሻል ኤሌክሽኑ ምርጫ ውስጥ እሳተፋለሁ። በተለያየ መልክ ስለሚመረጡት ካንዲዴቶች የምናገኘው መረጃ አለ። በሜጀር ዲቤት ክርክር በሚያደርጉበት በቴሌቪዥን የሚተላለፈው አንድ ሰው አለ። አይንክ ከሱ የበለጠ ግን በየእያንዳንዱ ኮሚኒቲ የዞሩ እነሱም የሚሰጡት ከህዝቡ ጋር የሚያደርጉት ውይይቶች አሉ። ስላላቸው ፕላትፎርም ምን ማድረግ እንደሚያስቡ እዛ ውስጥ ያለውን ኮንሰርን እንዴት አድረስ እንደሚያደርጉ ሞስሊ እነሱንም እከታተላለሁ። በተረፈ ያው ከአካባቢ ሰው ጋርም በምናደርገው ዲስከሽን በዛ ውስጥ ብዙ ኢንፎርሜሽን እንለዋወጣለን።
መረጃ በተገቢው መልኩ መራጮች ጋር እንዲደርስ በፓርቲዎች እጩ ለመሆን እንዲሁም የእንደራሴዎቹን ድምፅ ለማግኘት ተፎካካሪዎች እልህ አስጨራሽ ትግል ያካሂዳሉ። አቶ ጉባኤ እንደሚሉትም የፉክክር ከፍተኛ የገንዘብ ወጪንና በርካታ የመገናኛ ስልቶችን መጠቀምን የሚጠይቅ ሂደት ነው።
ቴክኖሎጂ በጣም ብዙ ለውጥ ያመጣል። በዛ ዙሪያ በተለይ በ44ኛ የአሜሪካ ፕሬዚደንት የነበሩት ባራክ ኦባማ የሶሻል ሚዲያ ፕሬዚደንት ይባሉ ነበረ። በሳቸው ዘመን ሶሻል ሚዲያ በጣም እየተስፋፋ የመጣበት ዘመን ነበር እና ካምፔናቸው በጣም ሶሻል ሚዲያ እጅግ በጣም ተጠቅሞ ነበረ። ስለዚህ በስማርትፎኖች የፈጠሩት እንትን ሬቮሉሽን በጣም ትልቅ ሬቮሉሽን ነው። ከሳቸው ቀደም ብሎ የነበሩት ፕሬዚዳንቶች 32ኛው ለምሳሌ ፍራንክሊን ደላኖ ሩዝቨልት ሬዲዮን እንደዛ ተጠቅሟል ተብሎ ይጠቀሳሉ። ጆን ኤፍ ኬኔዲ 35ኛው ፕሬዚዳንት ቴሌቪዥንን እንደዛ ልክ አሁን ባራክ ኦባማ 2008 ላይ ሶሻል ሚዲያ እንደተጠቀሙት እንደዛ በጣም ሰክሰስፉሊ ተጠቅመዋል ተብሎ ይጠቀሳሉ። እና አንዱ እሱ ነው። ሌላው ደግሞ በየስቴቱ እየዞሩ በተለይ ወሳኝ የሚባሉ ስዊንግ ስቴትስ የሚባሉ አሉ። እንደነ አሪዞና፣ እንደነ ፍሎሪዳ፣ እንደነ ሚሽገን፣ ፔንስልቬኒያ፣ ዊስኮንሰን ያሉ ስቴቶች የአንቺን ጥረት የሚጠይቁ ናቸው። አንቺ ምን ያህል ካምፔን አድርገሻል፣ ምን ያህል እና ይመላለሳሉ። ሁሉ አንድ ስቴት በጣም ብዙ ጊዜ የሚመላለሱበት ሁኔታ እናያለን። እና መደበኛ ሚዲያ ይጠቀማሉ፣ ሜንስትሪም ሚዲያ። ሌላው ቀርቶ ቶክ ሾዎች ላይ፣ ሌት ናይት ሾዎች ላይ እናያቸዋለን ካንዲዴቶቹን።
አሁን የሶሻል ሚዲያን በተለይ ደጋግመህ አንስተሃል እና እንዳልከው በባራክ ኦባማ ጊዜ ሶሻል ሚዲያ እንደ ትልቅ ስኬት ነበረ የሚጠቀስ የነበረው። አሁን ደግሞ በተለይ አሁን ባለፈው ዶናልድ ትራምፕ በተመረጡበት የመጀመሪያ የባለፈው ምርጫ ላይ ሶሻል ሚዲያ ከበጎ ጎኑ ይልቅ መጥፎ ጎኑ ነበር ተደጋግሞ የሚነሳው። ምክንያቱም ለውጭ ሀገራት ምርጫው ላይ ጣልቃ እንዲገቡ ምክንያት ሆኗል፣ የተሳሳቱ መረጃዎች እንዲሰራጩ እና ምርጫውም ለመጀመሪያ ጊዜ የአሜሪካ ምርጫ ላይ የታማኝነት ጥያቄ እንዲነሳ የሚያደረገበት ሁኔታ አለና ከዛ አንጻር እንዴት ያዩታል?
በጣም ጥሩ ነጥብ ነው ያነሳሽው። የባራክ ኦባማ የሶሻል ሚዲያ አጠቃቀም እንደ ስኬት እንደተጠቀሰ ሁሉ የእሳቸው ተተኪ የሆኑት ዶናልድ ትራምፕ በሶሻል ሚዲያ በጣም አጨቃጫቂና አከራካሪ ነገሮችን እያነሱ አንዳንዴም ሰው እየተሳደቡ አሁን ድረስ እንግዲህ እንደምናውቀው ከፌስቡክም ከትዊተርም እንዲገለሉ ተደርጓል። ምክንያቱም ታስታውሽው ምርጫው ከመካሄዱ በፊት አስቀድመው ነበር ምርጫው ይጭበረበራል፣ ምርጫውንም ሳያሸንፉ አሸንፊያለሁ ብለው ትዊት ያደረጉ ነበር እና የሁለቱን እንትን ስናነጻጽር የኦባማ ጊዜ የነበረው ፖዘቲቭ የሆነው አዎንታዊ የሆነው ነገሩ የጎላ ነበረ። በዚህ ጊዜ ግን የሶሻል ሚዲያን አሉታዊ ጎን አሳይቷል። ስለዚህ ራሳቸው የሶሻል ሚዲያዎቹ ባለቤቶች ሬጉሌት ወደ ማድረግ መግባት ጀመሩ። በንጽጽር ስናየው ያለው ሰክሰስ ነው፣ ይሄኛው ደግሞ ጥሩ ነገር ያልሆነ ውጤት ያመጣ ነው።
በዚህ ዓመት በተካሄደው ምርጫ አሸንፈው ስልጣን የያዙት ጆ ባይደን የምርጫ ዘመቻቸውን ሲያካሂዱ አሁን ምክትል ፕሬዝዳንት የሆኑት ካማላ ሃሪስ 2 ሚሊዮን ዶላር በበይነ መረብ ማሰባሰብ ችለው ነበር። ለብዙዎች ይህ ቀላል ሂደት አይደለም። እንደውም በአሜሪካ የምርጫ ዘመቻ ወቅት ዋናውና ትልቁ ፈታኝ ስራ የገንዘብ ድጋፍ ማሰባሰብ መሆኑን አቶ ጉባኤ ያሰምሩበታል።
እጅግ በጣም ብዙ ወጪ የሚያስወጣ ነው። ብዙ ገንዘብ የሚያስፈልገው ሂደት ነው እና ምርጫ የሚወዳደሩ ሰዎች የተለያዩ መንገዶችን በመጠቀም ገንዘብ ፈንድሬዝ ለማድረግ ይሞክራሉ። አንደኛ የሚጠቀሙበት ለምሳሌ በየግለሰቡ ቤት ፖስታ ሊልኩ ይችላሉ። እንዲሁም ደግሞ አሁን በሶሻል ሚዲያ ገብታችሁ ይህን ያህል ገንዘብ ሶሊሲት ለማድረግ የሚሞክሩበት እንትን አለ። ገንዘብ ለማሰባሰብ ተብሎ ብቻ የሚደረጉ በካምፔን ማኔጀሮቹ የሚዘጋጁ ዝግጅቶች አሉ እና እነዚህ ሁሉ የፌደራል ኤሌክቶራል ኮሚሽን ኤፍኢሲ የሚሰጣቸው የተወሰኑ የሚሸፈናቸው ወጪዎች አሉ ለኳሊፋይድ ለሆኑ ካንዲዴቶች። ግን በብዛት አብዛኛውን ወጪ የሚሸፍነው ራሱ ካምፔኑ ነው።
ከዛ ጋር ተያይዞ በተለይ ግዙፍ የምንላቸው ኮርፖሬሽኖች ወይም ትልልቅ ግለሰቦች የሚሰጧቸውን ገንዘቦች ለፖሊሲ ማስቀየሪያ ወይም እጅ መጠምዘዣ ለራሳቸው አላማ ማስፈጸሚያ እንደሚጠቀሙበት ይነሳል።
የሚሰጡት ገንዘብ ያው እኔና አንቺ እንደምንሰጠው አይነት ገንዘብ አይደለም። በጣም ትልቅ ገንዘብ ነው የሚሰጧቸው። ስለዚህ የነዛን ትላልቅ ኮርፖሬሽኖች ፍላጎት በተለይ ፋርማሲውቲካል ኢንዱስትሪ፣ ከዛ ጋር ደግሞ በጣም ብዙ የሚጠቀሰው RNA የሚባለው የናሽናል ራይፍል አሶሲሽን መሳሪያ ላይ ማዕቀብ እንዳይጣል የመሳሪያን የግዢ የጥይት የግዢ ሁኔታ የሚቆጣጠር ሕግ እንዳይወጣ የናሽናል ራይፍል አሶሲሽን ሪፐብሊካኖችን በተለይ በጣም ፋንድ ያደርጋል እና እነሱን የሚጎዳ ነገር ከማድረግ ይቆጠባል። ኮራፕሽን ነው በአንድ መልኩ ስታዩ እና በግል ገንዘብ የሚያዋጡ ሰዎች የማይኖራቸው ተጽዕኖ እነዛ ፖለቲከኞች ላይ ይፈጥራል።
በቴሌቪዥን የሚቀርቡ የክርክር መድረኮችስ ምን ያክል ተጽዕኖ አላቸው? ምክንያቱም አንዳንድ ጊዜ የመራጩን ህዝብ ውሳኔ ለማስቀየር እንብዛም አይደሉም ይባላል።
እነዚህ ክርክሮች ሁለት አይነት ክርክር አለ። መጀመሪያ ከእያንዳንዱ ፓርቲ የራሱ እዛ ውስጥ ነጥሮ የሚወጣ እጩ እንትን ሲደረግ እርስ በርስ በፓርቲ ውስጥ ክርክር ያደርጋሉ። ከዛ በመጨረሻ ደግሞ ኢሌክሽን ዴቱ ሲቃረብ ደግሞ ሁለቱ የመጨረሻዎቹ የዲሞክራቲክ ፓርቲ እና የሪፐብሊካን ፓርቲ እጩዎች የሚከራከሩበት ክርክር ነው። የመጀመሪያው ሞር ዌይት ያለው ነው። ምክንያቱም አንዳንዴ በጣም የማይታወቁ ሰዎች ጭምር እዛ መድረክ ላይ የሚታወቁበት ይሆናል። ሰዎችን ድጋፍ ለማግኘት ይበልጥ ከመጨረሻዎቹ ሁለቱ ለፕሬዝደንትነት የቀረቡ እጩዎች ከሚከራከሩበት መድረክ ይልቅ ይሄኛው የተሻለ የሰዎችን አስተሳሰብ የመቀየር የሚያደርጉ ናቸው። ሁለቱ የፕሬዝዳንትነት ምርጫ ላይ የሚሳተፉ ሰዎች የሚያደርጉት ክርክር እንዲያውም ሪያሊቲ ሾው ይለዋል አብዛኛው ሰው። ዝም ብሎ ለሾው ነው እንጂ እዛ ደረጃ ሰው ሁሉም ሰው በቃ ኦልሬዲ ውሳኔውን ወስኗል። ማን እንደሚመርጥ ኦልሬዲ ጨርሷል። እና እዛ ላይ የሚናገሩት ብዙም የሰውን አስተሳሰብ የሚቀይር ነገር አይደለም።
ከቅርብ ጊዜ ወዲህ የአሜሪካ ምርጫ ጥያቄ ምልክት ውስጥ እየገባ መጥቷል። በተለይ መራጮች ድምፅ አሰጣት ጋር በተያያዘ ይሄ ኤሌክቶራል ቮት የሚባለው ድምፅ የሚሰጥበት የሚቆጠርበት ሂደት ጥያቄዎች እያስነሳ መጥቷል እና ዲሞክራሲያዊ ነው ማለት እንችላለን የአሜሪካ ምርጫ ሂደት ወይስ የሚጎላቸው ነገሮች አሉ?
ፖፑላር ቮት ስቲል አለ፣ ኮንሲደር ይደረጋል። ግን በማሸነፍ ረገድ ኤሌክቶራል ቮት ነው የሚታየው። ፖፑላር ቮቱ ምንድን ነው? እያንዳንዱ ሰው የሰጠው ድምፅ ነው። ኤሌክቶራል ቮት ደግሞ እነዚህ ኤሌክተርስ የሚባሉት ህዝቡ የመረጠውን ድምፅ ይዘው የኤሌክቶራል ኮሌጁን ወክለው የመጨረሻውን እንትን የሚጥሉ ናቸው። እና ይሄ ስርዓት ያው የሚተቸው ቀጥተኛ የሆነውን የህዝቡን ምርጫ ላያንጸባርቅ ይችላል። ፕላስ ደግሞ በጣም አንድ ኢንተረስቲንግ ነገር ምንድን ነው፣ እነዚህ ኤሌክተሮች የሚባሉት መጨረሻ ላይ የኤሌክትራል ቮቱን የሚጥሉት በህግ አይጠየቁም። ለምሳሌ የዲሞክራትን ድምፅ ወደ ሪፐብሊካን ቢያዞሩ በህግ አይጠየቅም። ያ እርግጥ ብዙ ጊዜ የሚያጋጥም አይደለም፣ ግን ያ ትንሽ በጣም ሲስተሙ ላይ ጥላ የሚያደርጉ ነገሮች ናቸው እና ቀጥተኛ የሆነ የህዝብ ምርጫን ሪፍሌክት አያደርግም። መሀል ላይ እንዴት ነው ልክ ደላላ መሀል ላይ ገብቶ ዋጋ እንትን እንደሚያስማማ አይነት እነዚህ እንደ ደላላ የገቡ ኤሌክተሮች በዛ መወሰን የለበትም፣ በፖፑላር ቮት መሆን አለበት፣ ፕሬዚደንቱ መወሰን ያለበት መመረጥ ያለበት የሚሉ አይ ቲንክ አግባብነት ያላቸው የሚመስሉ ተቃውሞዎች ይሰማሉ። እና ዲሞክራሲያዊ ነው እርግጥ ነው ያው ዲሞክራሲያቸው ላለፉት ሁለት መቶ እና ከዛ በላይ ዓመታት የሰራ ሲስተም ነው። ግን እንደዚህ አይነት እንከኖች አሉት ተብሎ ይነሳል።
በዚህ መልኩ የፓርቲ አባላቶችን ከሚወክሉት እንደራሴዎች አብላጫ ድምፅ ለማግኘት የሚደረገው ፉክክር የሚጠናቀቀው ፓርቲውን ወክሎ ሀገር አቀፍ የፕሬዝዳንት ምርጫ ላይ የሚወዳደረውን ግለሰብ በመምረጥ ይሆናል። እጩ ተፎካካሪውም ፕሬዝዳንት ሆኖ ቢመረጥ ፓርቲውን ወክሎ ለሀገሩ ሊሰራ ያሰበውን ወደሚያስተዋውቅበት የአራት ወር የምርጫ ዘመቻ ይሸጋገራል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አመሰግናለሁ ስመኝሽ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ለዛሬ በመላ ባልደረቦቻችን ስም ሰናበታችኋለሁ። ያስተናገድኳችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። እባክዎ